አሁን ውይይት የተሐድሶ ለውጥ በኢትዮጵያ እድሎቹና ፈተናዎቹ
በኢትዮጵያ የተጀመረው የተሐድሶ እንቅስቃሴ ተጨባጭ እንዲሆን የሚጠበቀው ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታ የፈጠራቸው ድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌው፣ እንዲሁም በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል ነው።
የኢትዮጵያ መጪ ዕጣ እድሎችና ፈተናዎች። ከትኩሱ ዜና እንነሳ። ምናልባትም ዶክተር ብርሃኑ እርሶ ደጃፍ ያደርሰዋል ትኩሱ ዜና። የትግል አጋሮ ልበል የግንቦት ሰባቱ አቶ አንዳርጋቸው ጽጌ መፈታታቸውን ዘግበናል። እሱን ሳናነሳ ዝርዝር መግባት ምንችል አይመስለኝምና አቶ አንዳርጋቸው ጽጌ ከእስር መፈታት ምን አይነት ስሜት አሳደረቦት? የቱን ያህልስ በፖለቲካው አዎንታዊ ሚና ይጫወታል? ምንስ ያንጸባርቃል? ወደሚፈለገው አቅጣጫ ለመሄድ ተያዘው ጅምር።
አመሰግናለሁ አሉላ። ምንም ጥያቄ የለውም። የግል ጓደኛችን ሲፈታ በጣም ደስ ይለናል። እኛ ብቻ ሳይሆን በአጠቃላይ በማህበረሰቡ ዘንድ የፈጠረውን የደስታ ስሜት በደንብ ያየኸው ይመስለኛል። ምን እንድምታ አለው ለሚለው፣ ከምንም ነገር በላይ ትልቁ ነገር የሱ መውጣት ያደረገው አጠቃላይ የፖለቲካ መንፈሱን በተወሰነ ደረጃ የመቀየር ሂደት ይሄ ካለፉት 2-3 ወራት ጀምሮ እኔ የዚህ በኢህአዴግ ውስጥ ያለው የለውጥ ኃይል የምለው እያደረገ ያለው በአጠቃላይ የፖለቲካ መንፈሱን ለመቀየር ከዚህ በፊት ከነበረበት ከመናቆርና ከጥላቻ አውጥቶ ይሄ ጉዳይ የሁላችንም ነው፣ ሁላችንም በሰለጠነ መንገድ እየተነጋገርን ወደምንሄድበት የፖለቲካ ሂደት ለመክተት መጀመሪያ መቀየር ያለበት ይሄ ከእልህና ከቁጭት የወጣ መንፈስ ነው። ምንም ሳያጠፉ በፖለቲካ እምነታቸው ምክንያት የዜግነት መብታቸውን በመጠቀማቸው ምክንያት ለስር ለሰቆቃ የተዳረጉ ወገኖቻችን በሚፈቱ ጊዜ አንዳርጋቸው ብቻ ሳይሆን ሁሉም በሚፈቱ ጊዜ የሚፈጥረው ምናልባት ፖለቲካን እንደ አስፈሪ አደገኛ ነገር ከማድረግ ይልቅ በሀገር ጉዳይ ላይ የመወያያ መድረክ እንዲሆን ያደርገዋል እና ይሄንን መንፈሱን በመቀየር በኩል ትልቅ ሚና አለው ብዬ አስባለሁ። ከዚህ ባሻገር በተግባር እንግዲህ ይሄ ነገር በእርግጥም መንፈሱ ከተቀየረ በኋላ ያው ውይይቱ ተደማምጦ መነጋገሩ ጀምርበት ሂደት ውስጥ መግባት አለብን። ለዚህ ደግሞ ተጨባጭ የሆኑ እርምጃዎች እንዲህ አይነት ነገሮችን እንዳይሆኑ የሚከለክሉ የአስቸኳይ ጊዜ አዋጅ አይነት ነገሮችን እያነሱ የዜጎችን መብቶች እንደው ሌላ ነገር እንኳን ጋንሳ ሌላ አሁን ህገ መንግስቱ በሚለው መልክ የሚሄዱበትን መንገድ ካስቀመጥን በኋላ በተግባር እንዲወሰዱት እነኚህ እርምጃዎች ወደሚቀጥለው ፌዝ ወደሚቀጥለው ደረጃ ይወስዱናል። ለአሁኑ ግን በአጠቃላይ የማህበረሰቡን መንፈስ በመቀየር ምናልባት የፖለቲካ ሁኔታው እየተቀየረ ነው ወደሚል ነገር ውስጥ በማስገባት ረገድ ትልቅ ሚና አለው ብዬ አስባለሁ።
መልካም፣ አመሰግናለሁ ዶክተር ብርሃኑ። አቶ ገብሩ አስራት በአሁኑ ሰዓት እዚህ ዋሽንግተን ዲሲ አቅራቢያ ይገኛሉ። አቶ ገብሩ፣ ዶክተር ብርሃኑ ከአዎንታዊ ጅምሮች የሚካተተው ይህ እርምጃ የማህበረሰቡን ለፖለቲካ ያለውን ሀሳብ ወይም ስሜትም በማረቁ ረገድ ድርሻ ይኖረዋል የሚል መንፈስ አንጸባርቀዋል። ይሄንንም ሌሎችንም በተከታታይ ተወሰዱ የሚባሉ እርምጃዎች የተለያዩ በስር ላይ የነበሩ የፖለቲካ ሰዎችን ከመፍታት በንግግሮችም በሚደረጉ እንቅስቃሴዎችም ያለውን ሁኔታ ወደ ተሻለ አዝማሚያ ለማምራት የሚደረጉትን ጥረቶች እንዴት ነው የሚገመግሟቸው?
መልካም። እኔም በበኩሌ እንግዲህ ከአሁን በፊት ከኢህአዴግ ጋር ድርድር እናድርግ ብለን ስንጀምር አስቀድመን ያነሳነው ጥያቄዎች ሁለት ነበሩ። አንዱ ሁሉም የፖለቲካ እስረኞች እንዲፈቱ፣ ይሄ አዎንታዊ እርምጃ እንዲወሰድ አስቀድሞ። ሁለተኛው ደግሞ አስቸኳይ ጊዜ አዋጁ እንዲነሳ የሚል ጥያቄ አቅርበን ነበር። አሁን የፖለቲካ እስረኞች እየተፈቱ ናቸው። ዶክተር ብርሃኑ እንዳለው ይሄ እርምጃ በሀገራችን ያለማሸማቀ ፖለቲካ እንድናራምድ የሀገርነት ስሜትም እንዲኖረን የሚያደርግ አንድ እርምጃ ስለሆነ እኔም በበኩሌ የእስረኞች መፈታት እደግፈዋለሁ። በዚህ አጋጣሚ ግን ኢህአዴግ ሁለት ፓርቲ ነው ያለው፣ ሶስት ነው፣ አራት ወይስ አንድ አይገባኝም። የአረና እስረኞች እስካሁን ድረስም አልተፈቱም። የታሰሩት ትግራይ ላይ ነው። በዚህ አዝናለሁ እና ከ20 በላይ እስረኞች እስካሁን ድረስ አልተለቀቁም። ምክንያቱም እኛ የፖለቲካ እስረኞች የለንም ወንጀለኞች ናቸው እንጂ በሚል እስካሁን ድረስም ይሄ በመሆኑ ትንሽ ቅር ይለኛል። ከዛ ውጭ ያለው ግን በአገራችን የነበሩ የፖለቲካ እስረኞች መፈታታቸው መልካም ጅምር ነው። ይሄ ብቻ ሳይሆን ጠቅላይ ሚኒስትሩ የሚያደርጓቸው ንግግሮችም ጭምር እንደ አንድ የብርሃን ፍንጣቂ ላየው እችላለሁ። ማለት ከአሁን በፊት ኢህአደግ ደጋግሞ ሲለው የነበረው ተቃዋሚም እንደ ጠላት ነው የሚያስበው፣ አሁንም በኢህአደግ አባል ድርጅቶች ይሄ የሚያሳስብ አለ። ይሄ እንተው የአንድ ሀገር ዜጎች ነን እንወዳደር በፖለቲካ የሚለው አስተያየትም እኔ በጣም የምደግፈውና የተሰማ ንግግር ነው። ስለ ኢትዮጵያ አጠቃላይ ያላቸው አስተሳሰብና ግንዛቤም ይሄ ጥሩ ነው። ግን ይሄ በአጠቃላይ ነው የምወስደው እንደ ጅምር እንጂ በአገራችን በተፈጠረው የፖለቲካ ቀውስ ከዚህ አኳያ ሳያየው አንድ ትልቅ የምጠብቀው ነገር ላይ ይመስለኛል። ምክንያቱም የተፈጠሩት ቀውሶች ምክንያት ምንድን ናቸው፣ መሰረታዊ ምክንያቶች ብሎ አይቶ ለዚህ የሚሆን ፍኖተ ካርታም ስለሚያስፈልግ ይህም የፍኖተ ካርታ ዝግጅት የአንድ ፓርቲ ወይ የአንድ ግለሰብ ሳይሆን የሁሉም በአገራችን ያሉ ተቃዋሚዎች ድምር ውጤቱ ነው እንዲመጣ እፈልጋለሁ። ስለዚህ ጅምሩ በሀሳብ ደረጃ ኢህአደግ እየተነገረ ያለው ያስደስተኛል። ደግሞ ኢህአደግ ሆኖም ይህን ነገር እየተቃወሙ ያሉ ደግሞ እዛ አዳምጣለሁ። ትናንት ኢንተርቪው የአቶ ደብረጽዮን ከሁለት ሰዓት በላይ የፈጀ ኢንተርቪው አዳምጫለሁ። በዛ አሁንም ጠላት የሚለው አልተቀየረም። አረናን ጠላት ነው የሚያየው፣ ሌሎች ተቃዋሚዎችም እንደ ጠላት ነው የሚያየው። እንዲያውም አሁን ዶክተር አብይ የሚያደርጉት የሚወስዳቸው እርምጃዎችንም የሚቃወም አካሄድ ነው ያዳመጥኩትና እንግዲህ በተስፋ ውስጥ እንደዚህ ያለ ትንሽ ጨለም ያለ ነገር እመለከታለሁ።
በክልሎች አካባቢ ተንጸባረቁ ያሏቸውን ይልቁንም ደግሞ በትግራይ የታየውን እንመለስበታለን። አሁን ወደ አቶ አበባውና ዶክተር አንማው ልመለስ። ሁለታችሁም አዲስ አበባ ነው ያላችሁት። ምናልባትም የሚታዩት ለውጦች የሚያሰሟቸው ወይም የሚያሳዩዋቸውን የፖለቲካ ትኩሳት በቅርበት የመለካት እድል እንዳላችሁ ገምታለሁ። እነኚህ አዎንታዊ የተባሉ እርምጃዎች አቶ አበባው የሚፈለገው ውጤት ዲሞክራሲ የሁሉም የሆነች ሀገር መሆኗን በተደጋጋሚ በሁሉም ሰማ ድምጽ ነው ፈጥረዋል የሚባለው እድል ምን አይነት ተጨባጭ እድሎች ፈጥረዋል? በርግጥስ እነኚህን እድሎች እንደምን የህዝብ እንደምን ዘላቂ ማድረግ ይቻላል? በርሶ እይታ
ያሉላ ዶክተር ብርሃኑንም ሰምቻቸዋለሁ፣ አቶ ገብሩንም ሰምቻቸዋለሁ። መልካም ነው። ምን አይነት እድሎች ናቸው የተፈጠሩልን? አንደኛ ከዚህ በፊት የነበረው ሁልጊዜ እኔ እንግዲህ እንደ ታሪክ ተማሪ መምህር ሳይሆን ተማሪ፣ ምክንያቱም የታሪክ መምህር የለውም ተማሪ ነው ማነሳው ምንድን ነው ግማዘንጋዊ ተቃርኖ ውስጥ ነው የኢትዮጵያ ፖለቲካ የነበረው ከ1950ዎች ጀምሮ። አንተ ወደዛ ነህ እኔ ወደዚህ ነኝ የሚል ግማዘንጋዊ ተቃርኖ ውስጥ ዲያሜትሪካል ኦፖዚሽን ውስጥ ያለ ፖለቲካ ሁልጊዜም ለሀገሪቱም ለህዝቡም የሚሰጠው ፋይዳ የለም። ያ ፖለቲካ እየተወራረሰ እስካሁን ያደረሰን ያ ነው። አንዱን ጠላት ያደርጋል፣ አንዱን ወዳጅ ያደርጋል። እና ይሄ ፖለቲካ ምናልባትም አሁን ለውጥ ያየሁበት ዶክተር አብይ በወሰኑ እርምጃዎች አንደኛው እርምጃ ማየው ምንድን ነው? አይ ስለ ሀገር የሚያስብ ስለ ሀገር የሚቆረቆር በሀሳቡ በአመለካከቱ ብቻ ታሰርም የለበትም መወቀስም የለበትም ወገዝም የለበትም የሚለው ይሄ አንደኛው ትልቁ እርምጃ ነው። ትልቅ ተስፋ የሰጠን ማለት ነው። ምክንያቱም ሰዎች በፖለቲካ አመለካከታቸው እስካሁን ሲታሰሩ ነበረ። የአቶ አንዳርጋቸው ጽጌን እንውሰድ። ያ አንድ ነው። እሳቸው ስማቸውን የገዘፈ ስለሆነ እንደገና ደግሞ ከኢህአዴግ ጋር አብረው ስለነበሩ ዶክተር ብርሃኑ ነጋ ያው ስለሞገቱ በ1997 እነ ገብሩ አስራት እነሱም አብረው ስለሞገቱ አሁን እንግዲህ እልፍ አላፍ የሆኑ ሰዎች ምኑን ነው ሁሌ ሲያነሱት የነበረ መቆርቆር ለሀገር ነው ለወገን ነው ለህዝብ ነው። ይሄ እንግዲህ በጠቅላይ ሚኒስትር ዶክተር አብይ ጊዜ ያየነው ትልቅ ለውጥ ነው። ይሄ ምናልባት እንደ ተስፋ የሚወስደው ነገር ሊሆን ይችላል።
አድማጮች፣ ሰዓቱ በማለቁ ውይይቱን ለማስተዋወቅ ያህል ጀመር ማድረጋችን እንጂ ሙሉን አላሰማንም። ቀሪውን ነገ ቅዳሜ በሶስት ሰዓት በሚጀምረው ፕሮግራማችን እናቀርባለን። እንድታደምጡ እንጋብዛለን። ለዛሬው አሉላንና እንግዶቹን እናመሰግናለን።